ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል መደበኛ ዝግጅታችን አሁን ይጀምራል። በፓፒሌ ቶላ ተደርሶ በጸጋዬ ገብረመድኅን የተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል አንድ አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሰማለን።
በሰሜን ወሎ ምርሳ ላይ በባለሀብቶችና በአስተዳደሮች መካከል በተፈጠረው አለመግባባት በተወሰደ እርምጃ ብዙ ንብረት ወደመ መሆኑን የቢቢሲ የዜና ተቋም አሰባስቦ ከዘገበው መረጃ ለማወቅ ተችሏል። በመርሳ ጨቆር ሳዳውጋ በሚባለው ቦታ ወጣቶች ተደራጅተው ከዞኑ መሬት አስፈቅደው በመውሰድ የተለያዩ አትክልትና ፍራፍሬ እንዲሁም የከብት መኖ ሲያመርቱ ቆይተው እንደነበረ ዘገባው ገልጾ የመሬት ይዞታችንን አላግባብ ተቀምተናል፣ የግጦሽ መሬት ታጥተናል በማለት ያቀረቡት አቤቱታ ውድቅ የሆነባቸው አርሶ አደሮች በወሰዱት እርምጃ በርካታ ንብረት ሊወድም ችሏል። ቀደም ብሎ አርሶ አደሮቹ ያቀረቡትን አቤቱታ የወረዳው አስተዳዳሪ ቢቀበለውም የዞኑ አስተዳዳሪ ስራው እንዲቀጥል በማድረጉ አርሶ አደሮቹ አትክልቶችን በመጥረቢያ በመቆራረጥ ቤቶችን በማፈራረስና የሳር ክምሮችን በማቃጠል ማውደማቸው ታውቋል። በጉጂና በጌዲዮ ብሔረሰብ መካከል የተቀሰቀሰው ግጭት የበርካታ ወገኖችን ህይወት የቀጠፈና ብዙዎችን ለመፈናቀል የዳረገ ክስተት ሲሆን ባለፈው ቅዳሜ በአባ ገዳዎችና በሽማግሌዎች አማካይነት የእርቅ ውይይት መካሄዱ ይታወቃል። ይህንን ውይይት ተከትሎ አንዳንዶቹ ተፈናቃዮች መመለሳቸው የተነገረ ሲሆን በጠቅላላው ከተፈናቀሉት 1 ሚሊዮን በላይ ከሚገመቱ ተፈናቃዮች መካከል ወደ 60 ሺህ የሚሆኑ የተመለሱ መሆናቸው ተነግሯል። ለሚመለሱት የመልሶ ማቋቋም ስራና እንዲሁም ምግብ ነክ የሆኑ ቁሳቁሶችን ለማቅረብ ከፍተኛ ርብርብ ማድረግ ያስፈልጋልም ተብሏል። ባለፉት 27 ዓመታት በተለያዩ እስር ቤቶች ታስረው የነበሩ ዜጎች በምርመራ ወቅት የደረሰባቸውን አሰቃቂ ግብረሰልና የአካል ጉዳት በተለያዩ የዜና ማሰራጫዎች መግለጻቸው እንዲሁም ባለፈው ሳምንት በተለያዩ እስር ቤቶች እስረኞች የእንፈታ ጥያቄዎች በማቅረብ እስር ቤቶች ማቃጠላቸው ይታወቃል። ይህን ተከትሎ የፌዴራል ማረሚያ ቤቶች አስተዳደር በድሬዳዋ፣ በቅሊንጦ፣ በሸዋሮቢትና በቃሊቲ የነበሩትን የእስር ቤት አስተዳዳሪዎች ሽሮ በአዲስ የተካ መሆኑን ተነግሯል። ሂውማን ራይትስ ዎች ሰኞ ሐምሌ 23 ቀን ባወጣው መግለጫ ባለፉት 27 ዓመታት ዜጎች በእስር ቤት በአገዛዙ የጸጥታ ኃይሎች ከፍተኛ በደል የደረሰባቸው መሆኑ ገልጾ በሕዝብ ውስጥ የሚካሄድ ውይይት የወንጀለኞችን ተጠያቂነት ማካተት አለበትም ብሏል። እስረኞችን በመፍታትም ሆነ እነዚህን በደሎች ለማካካስ የመጀመሪያው ጥሩ እርምጃ ቢወሰድም ገና ብዙ የሚቀር መሆኑን ዘገባው ጠቁሟል። አንዳንድ ባለሥልጣኖችን ከሥልጣን ማንሳትና መቀየር ብቻ አይበቃም የሚለው የድርጅቱ ዘገባ ግብረሰይል በማካሄድ ህዝብን ሲያሰቃዩ የነበሩ ከፍተኛ ማጣራት አድርጎ ተጠያቂ ማድረግ፣ ስቃይና በደል የደረሰባቸውን መርዳት፣ በእስር ቤት አካባቢ ያሉትን አሰራሮች ማሻሻል፣ በእስረኛ አያያዝ በኩል ቁጥጥርና ክትትል ማድረግ፣ ለሰብአዊ መብት ተሟጋች ድርጅቶች አባላት ግልጽ መረጃ የሚያገኙበትን መንገድ ማመቻቸትና የመሳሰሉት እርምጃዎች በመውሰድ አሰራሩና አያያዙን ለህዝብ ግልጽ ማድረግ ያስፈልጋል ብሏል። የዚምባብዌ ዜጎች ሰኞ የተደረገውን የሀገራዊ ምርጫ ውጤት በጉጉት እየተጠባበቁ ይገኛሉ። ምርጫው በሰላማዊ መንገድ ተካሂዷል የተባለ ቢሆንም ነጻና ፍትሃዊ በሆነ መንገድ መካሄዱ ከዓለም አቀፍ ታዛቢዎች መግለጫ ይታወቃልም ተብሏል። ለምርጫ ከተመዘገቡት መካከል ከ60 እስከ 75 ድምጻቸውን መስጠታቸው ተገልጿል። የምርጫው ቆጠራ የመጀመሪያው ውጤት ማክሰኞ ከሰዓት በኋላ፣ የመጨረሻው ውጤት ደግሞ ከአምስት ቀን በኋላ የሚገለጽ መሆኑ ተነግሯል። የምርጫ ኮሚሽኑ ምንም አይነት የምርጫ ማጭበርበር አልተካሄደም በማለት መግለጫ የሰጠ ሲሆን የተቃዋሚ ፓርቲ ኃላፊዎች ብዙ ቦታ ማጭበርበር እንደነበረ ገልጸዋል። ሁለቱም ወገኖች በምርጫው ጥሩ ውጤት ያመጣሉ ብሎም እንደሚጠብቁ ተናግረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ለአማርኛው ትርጉም መግቢያ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረ መድህን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አሳትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢሃዴግ ሰጡ። የበደል በደል የጸጋዬ ገብረ መድህን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አስተካካቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የሀገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተሳታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ላምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራ እጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት። የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለህ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ አግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊተከሙበት ጥረዋል። በቀሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብረብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለስልጣኖች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የኢሃፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ። To kill a generation, Red Terror in Ethiopia በሚልርስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፍን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋይ ገብረመድን ነው። የከኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋይ ገብረመድን በ1960ዎቹ ዓመታት የተማሪ ማህበር መሪ የኢሃፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋይ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋይ ከ1967 ዓመተ ምህረት ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓመተ ምህረት ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋይና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቅት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌቶላ 1989 ዓመተ ምህረት መቅደም ገናናው ልዑል ሆይ አለ አምላክ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን ይህ የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት ይህ የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የሚሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን የኢሃፓባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። የያላወቀው ግን አጋቾቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። እሪ ይላል። ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ። እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል። ግን እኛ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም። ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና። እሱ ግን ወንድሙ ይህ አስር ቢማለልና ቢማጠነው መጭፍን ክች ቢል። ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚህ ሆኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። ያም የመከራቸው ምዕራፍ መክፈቻ ሆነ። በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ። እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው፣ ተዋረዱ። ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም። ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ግንዶች አልፈየደም። በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው። እሳቸውም ከዚያ በኋላ ልቦናቸው ተለያቸው። በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ። ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፖ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ። ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምሕረት ተለቀቀ። የቀድሞ ሰብዕናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግር ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋትወ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል፣ መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ፣ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድነው መተናል። ሰውን የራሱን ሥጋ መትሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ሰገራ የጠጣ ጨርቅ አፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጡቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት፣ ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአኳያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገድሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺ የሚቆጠር ሰው አለቀ። ከዚህ ውስጥ በብዙ መቶ የሚቆጠሩ ያገሪቱ ምሁራን ይገኙበታል። ይችለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የገፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግሥት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግሥት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግሥትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሪጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞነሞኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በሕዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደ ተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ሕዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋት በመከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት፣ ብራቅ ነው ይፋጃል የላባደው ሞት 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 ምዕራፍ 1 ሃያላን ያስገብራሉ። በኢትዮጵያ ውስጥ የመንግስትና የህዝብ ግንኙነት መቼም ማለት ይቻላል ኃይል ላይ የተመሰረተ ነበር። ያገሪቱ በርካታ ታሪክ ገጾችና ምዕራፍ የተሞሉት ባለ ስልጣኖች ህዝቡ ላይ ባደረሱት ግፍና ጭፍጨፋ ነው። ገዢዎችም እርስ በርሳቸው መጋጨታቸው አልቀረም። ሆኖም ግን በዞኖች ጠብ በመሃሉ የሚጎዳው የሚረጋግጡት ሳር ነው እንደተባለው እነሱ በተጋጩ ቁጥር የሚረገጥ የሚጨፈጨፈው ምስኪኑ ተራ ህዝብ ነበር። ፊውዳላዊት ኢትዮጵያ ጠመንጃን ያመለከች ለሱም ተሰግድ የነበረች እንደመሆኗ መጠን ግድያ የዘወትር ክስተት ነበር። አረመኔነትም እንደ ቆራጠኝነት ይቆጠር ነበር። ይህ ደግሞ ገዢዎች እንከተላለን ከሚሉት ህገ ክርስትናና ክርስቲያናዊ ስነ ምግባር ጋር ሲጻረር ከቶም አይታያቸውም። እንደ ሌሎቹ ብዙ ሀገሮች ሁሉ ኢትዮጵያም የተቆረቆረችው በኃይል ነበር። ቅድመ ምኒልክ ዘመን ማለትም ቅድመ 1889 ዓመተ ምህረት በፊውዳላዊ መሳፍንትና መኳንንት እንዲሁም በዙፋን ተፎካካሪዎች መካከል ያልተቋረጡ ጦርነቶችን የሚያሳይ ገጽታ ነበረው። ጦርነቶች ብዙ መንደሮች የሚደመሰሱባቸውን ሀብት ንብረት የሚወድምባቸው የብዙ ሺህ አርሶ አደሮች ህይወት የሚጠፋባቸው የእልቂት ወቅቶች ነበሩ። ፊውዳላዊው ጅር ወይም ሰራዊት ለኑሮው የሚያስፈልገውን ከህዝብ መዝረፍ የተገባው የሚጠበቅበትም እንደሆነ በጽሑፍ ባይደነገግም የዚያን ያህል የተረጋገጠ ነበር ለማለት የሚቻል ወይንም የተፈጥሮ የተለምዶ የሆነ ህግ ነበር። የዘረፋው ክፉጣ ሰራዊቱ ከሚነሳበት ነቁጣ ራቅ ብለው የሚገኙ መንደሮች ሁሉ ይደርስባቸዋል። ወደ ማረግ እድገት ማሻቀቢያው ኃይል ጉልበት ብቻ ነበር። ከተራ ሰው ደረጃ ተነስተው በኃይል በጉልበታቸው ዙፋን ላይ ለመውጣት የቻሉት አጼ ቴዎድሮስ በአይነተኛ ምሳሌነት ይቀርባሉ። ሃያላን ይገዛሉ፣ ሃያላን ያስገብራሉ። ይህ ነበር ረጅም ጊዜ የኢትዮጵያ ህግና ደንብ ሆኖ የቆየው። የዛሬቱን ኢትዮጵያ ዳር ድንበር በመደካት አብይ ምና የነበራቸው ዳግማዊ አጼ ምኒልክ ወደ ደቡብና ወደ ሌሎች አካባቢዎች ያስፋፉት የአካባቢውን ህዝብ እብሪትና ትምክት ለተመላበት ኃይል እንዲንበረከክ በማድረግ ሲሆን ተቃውሞ በጠነከረ መጠንም እልቂቱም በዚያው ልክ ጨምሮ ነበር። ብዙ ተቃውሞ ያሳዩትም ቢሆኑ የሚደርስባቸው ዘረፋ ለከት አልነበረውም። ጉራጌዎች፣ ወላይታዎች፣ ኦሮሞዎች ወዘተ የተዘወተረ ጭፍጨፋ ደርሶባቸዋል። ትምህርት ያልቀሰሙ ለዘረፋ የተሰለፉ ከአማራውና ከትግራይ አካባቢ የተሰባሰቡ መንጋ ነፍሰ ገዳዮች አድራጎታቸው እንደ ጀግንነት ተቆጥሮላቸው ነፍጠኞች ተብለው በዘፈን ሲሞገሱ በግጥም ሲወደሱ፣ ንጉሡ ደግሞ ከዚያው ከተያዘው መሬት ጋሻ መሬት በመሸለም ርስተኛ ጉልተኛ እያደረጓቸው፣ የአካባቢው አርሶ አደር ግን አስከፊ ከሆነ የግዙነት ደረጃ ወደቀ። የዚያን ጊዜው ፍትህ ማጣትና በዚያን ጊዜ የበቀል ጥላቻ እስከ ዛሬ ድረስ ስር እንደሰደደ ነው። ያለፉት የኢትዮጵያ ገዢዎች የተወሰኑ የእምነት ልምዶቻቸው ከክርስትና እምነት ጋር ጉልህ በሆነ መንገድ መንጻረራቸው እንዳለ ሆኖ ለክርስትና እምነት ራሳቸውን ያስገዙ መሆናቸውን ምንጊዜም ያረጋገጡ ነበሩ ማለት ይቻላል። ያም ሆነ ይህ ግን ሃይማኖታቸው መቼም ቢሆን የተግባራቸው መመሪያ አልሆነም። ለሰንበት ቅዳሴ አረፈድኩኝ ብሎ አበስኩበርኩ እየየ የሚል የመሬት ከበርቴ ሙሉ የአርሶ አደር ቤተሰብ ሲገድል ትንሽም ህሊናውን አይሰቀጥጠውም። በገጠሪቱ ኢትዮጵያ አብይ ጾም የሻራውን ሰው ሁሉ ፊት ቢነሳው መንገደኛን ጓዙን ለመዝረፍ ወይም መሳሪያውን ለመንጠቅ ሰው የገደለውን ግን አፋውቶ የሚያነውረው የለም። በ1950ዎቹ ዓመተ ምህረት ውስጥ ከተላላቃቸው ፊደላዊ መሳፍንት አንዱ የነበረው ራስ መስፍን ልጁ የሽጉጥ ተኩስ ሲለማመድ ኢላማ የሚያደርገው አርሶ አደሩን ነበር። ታዲያ ይጃራ ተብሎ ይጠራ የነበረው ነፍሰ ገዳይ በፊውዳሎች አካባቢ በወንድነቱ በተኳሽነቱ መደነቅን ነው ያተረፈው። ለነገሩማ ህዝብ እንዲጨፈጨፍ ትዕዛዝ የሚሰጡት ነገስታት ነበሩ። የሃይማኖት ጠባቂ ተብለው ይጠሩ የነበሩት ዋናው አስምረንበት ለማለፍ የምንፈልገው ግድያ አመጽ እየተዋረሰ ከመጣው ብሔራዊ ግዕዘ ልቡናና ማህበራዊ ባህል ጋር የሰመረ እንደነበር ነው። ይህን ስንል ደግሞ ኢትዮጵያውያን በተፈጥሯቸው ያመጻ ሰዎች ናቸው የሚል አንደምታ ለመስጠት አይደለም። ኢትዮጵያውያን የትም ቦታ እንደሚገኘው ህዝብ ሁሉ ሰላም ወዳዶች ናቸው። ድናሳይ የምንፈልገው ነጥብ በገዥዎቹና በህዝቡ መካከል የነበረው ግንኙነት በአብዛኛው መልኩ በኃይል ላይ የተመሰረተ እንደነበር ነው። ሀብታምና በድሃው፣ በባልና በሚስት፣ በወላጅና በልጆች መካከልም የነበረው ግንኙነት ኃይልን ምርኩዝ ያደረገ ነበር። አጼ ኃይለ ሥላሴ ሚኒስትሮቻቸው ስህተት ሲፈጽሙ አባት ልጁን እንደሚቀጣው ገለል አድርገው በግርፋት ይቀጡ ነበር። የሚገረፉቱ ክፉ ስላደረጉ ሳይሆን ልካቸውን እንዲያውቁ እንጂ። ሳይታሰብ ባስፈለገ ጊዜ ኃይልን ማሳየት ዳካማው ተገዥ ጌታ ማን እንደሆነ እንዳይዘነጋው ያስታውሰዋል። ባህልና ሃይማኖት ህጉም ጭምር ተገዥዎች ይህን እንደ ድል ፈንታቸው እንዲቀበሉት ያዟቸዋል። የአጼ ኃይለ ሥላሴ ህገ መንግስት የንጉሠ ነገሥቱ ሰውነት ክቡር ንዑድ ነው፣ ስልጣኑም አይገሰስም ብሎ ይደነግጋል። ጳጳሳቱም ስዩም እግዚአብሔር ላይ ለማመጽ የሚደፍሩትን ፈጥነው ለማውገዝ ነቅተው ይጠብቃሉ። ውይይት፣ ማግባባት፣ ልዩነትን በሰላማዊ መንገድ ለመግለጽ መቻል፣ ይህም ትክክልና ተገቢ መሆኑን መቀበል ጨርሶ የሚታወቅ አልነበረም። ሰጥ ለጥ ያዝ ጠበቅ አድርጎ የማይገዛ ገዥ የራሱን ድቀት የሚጠራ ነው። አባት ሲፈራ እንደ ደካማ ከመቆጠሩም በላይ ልጆቹን ያባልጋል ይባላል። ሰይፍና ከዘራ የሥነ ሥርዓት መከሰቻዎች ሆነው አማራጭ የሌላቸው የእዝ ተዋረድ ማስጠበቂያዎች ነበሩ። ቤተሰብ ጠንካራ አባት ያስፈልገዋል፣ አገርም ፍጹም ስልጣን ያለው ገዥ። ፊውዳላዊ ሥርዓት በተንሰራፋባት ኢትዮጵያ ደግ መሐሪ የሆነ ገዥ በጥርጣሬ አይን ሲታይ፣ ፈላጭ ቆራጭ ገዥ ግን የደንቡ ነው። አሜን ብሎ መቀበልም የዘወትር ልምድ ነው። ቅጣት የግድ ጭካኔ የተመላበት መሆን እንዳለበት ይታመንበታል። ቤት የሚያውክ ጮሌ ኩታራ ቁልቁል ተሰቅሎ በርበሬ ይታጠናል። ያመጸ በሰም ተነክሮ በእሳት ሲጋይ የመሬት ከበርቴዎች ባንክሮና በርካታ ይመለከቱታል። ብዙ ምዕራባውያን ዘመናዊ አዋቂና አስተዋይ ይሏቸው የነበሩት ኃይለ ሥላሴ ይህን በመሰለች ኢትዮጵያ ላይ ነው የነገሱት። በርግጥም በዚያ መንገድ ልትገዛ የምትችል እንደዚያ ያለች ኢትዮጵያ ብቻ ነበረች። አጼ ኃይለ ሥላሴ ህጎች ቢደነግጉም ስለኋላ ቀር አገሮች ያላቸው ግምገማ ግልብነት የሚያጠቃውን የውጭ ተመልካቾችን አስተያየት ለማለዘብ የታለሙ ከመሆናቸው በቀር ከወረቀት አልፈው በግብር ላይ የሚውሉ አልነበሩም። የ1955 ዓመተ ምህረቱ ህገ መንግስት ዴሞክራሲያዊ መብቶችን የንግግር ነጻነትን ጨምሮ ያረጋገጠ ሲሆን ስካር ያንበላሰሰው ሰው መንግስትና ንጉስ ተወራራሾች ናቸው ላይ ሳያስበው የሚወረውረው ነቀፋ በክብረ ነክ ወንጀል ከአምስት እስከ ሰባት ዓመታት እስራት እንዲከናነብ ያደርጋል። አጼ ኃይለ ሥላሴ በከፋፍለ ግዛ መርክና በፊውዳላዊ ተንኮል የተካኑ ሆነው ሳለ በተጨባጩ የገዙት ግን ሰጥለት ያዝረገጥ በማድረግ ነበር። ወደ ዙፋን የወጡት ተንኮል ሰርተው ልጅ ኢያሱን በመገልበጥ በኋላም እንደሚነገረው ባለሙሉ ስልጣን እንደራስ ሆነው የነበሩትን ንግስት ዘውዲቱን በመርዝ በመግደል እንደነበር መች ይረሳል? እኒው አዋቂና አስተዋይ ንጉሠ ነገሥት በ1967 ዓመተ ምህረት አሪያና ፍላቺ ለተባለች የጣሊያን ጋዜጠኛ በሰጡት ቃል የነጋሲ ዘር እንደመሆናችን መጠን ስልጣን የባህሪ ገንዘባችን ነው። አንድ ንጉስ በኃይል በመጠቀሙ ሊጸጸት አይገባውም። ቆራጥ እርምጃ ለመውሰድ ወደ ኋላ ብለን አናውቅም። ለህዝቡ የሚበጀውን የሚያውቅ ንጉሱ ነው። ህዝቡ ራሱ አያውቀውም። ይህ እንግዲህ በንጉሳዊ ትምክት የተገፈፈና የተጠናከረ አይን ያወጣ ጭካኔ ነው። መጨከን አለመጨከን አለመቻል የደካማነት ምልክት ነው። ደግ ይቅርባይ መሆን አመጽን ይወልዳል። የተገዥ ፈቃድ አይጠየቅም። ሞኝ ደንቆሮና ወይንም አሁን የተወለደ ጨቅላን ማን ምክር ወይም ሐሳብ ይጠይቀዋል? በአንድ ቃልም ህዝብ የሚበጀውን የማወቅ ተውህቦውን ተገፎ በእግዚአብሔር የተቀባው ንጉሥ እንዳፈተተው የሚያደርገው ነው። እንዲህ አይነቱ ስልጣን ላይ የሚያምጽ እንደ ኑፋቄ ይቆጠርበታል። መናፍቃንን የመቅጣት ጉዳይ ሲመጣ ደግሞ የኢትዮጵያ ገዢዎች ከስፓኞቹ የመናፍቃን ምርመራ ዘ ኢንኩዊዚሽን አበጋዞች የሚማሩት ምንም አልነበራቸውም። በንጉሠ ነገሥቱ ረጅም የግዛት ዘመን በመንግሥት ትእዛዝ በግልጽ በሕዝቡ ላይ የአመፃ በትር ወርዶበታል። የሕዝብ አመጾች ጭካኔ በተመላበት መንገድ ተደምስሰዋል። ሰላማዊ ሰልፈኞች በቆመት ተደብድበዋል፣ በጋዝ ጢስ አንብተዋል፣ ተገለውማል። የ1950ዎቹ መጨረሻና 60ዎቹ መጀመሪያ የተማሪዎች ሰላማዊ ሰልፎች፣ የተቃዋሚ ግለሰቦች ግድያ በአገር ውስጥም በውጭም በልዩ ልዩ ስኳዶች ይካሄድ ነበር። ለምሳሌ ካፒቴን ከበደ ካርቱም ውስጥ፣ ሌሎችም ሞቃዲሾና ሳንአ ውስጥ የኤርትራ ሽምቅ ውጊያ በመንደሮች ላይ ከፍተኛ ግፍ እንዲፈጸም በር የከፈተ ሲሆን የደረሰው የሰው እልቂት የዓለምን ሕዝብ ጆሮ ለመኮርኮር ከሚችልበት ደረጃ ደርሶ ሊስተጋባ ባለመቻሉ ደጉ ንጉሥ እንዲያውም የአፍሪካ አባት የሚለውን ስያሜ የተቀጸሉትን የፈላጭ ቆራጩን ንጉሥ ገጽታ አላቀለመውም። ባጭሩ አጼ ኃይለ ሥላሴ በስልታቸው የተራቀቁ ይሁን እንጂ ካለፉት ፈላጭ ቆራጭ ነገሥታት የሚለያቸው ነገር ከቶ አልነበረም። ቴዎድሮስም ዮሐንስም ምኒልክም ቢሆኑ የግዛት ዘመናቸው ግድያ የተትረፈረፈበት ነበር። እንደ ኃይለ ሥላሴ ማኪያቬሊን አንዳቸውም ያነበቡ ባይሆንም በተለያየ ደረጃ በፊውዳል ተንኮል ውስጥ የተዘፈቁና በኃይልም ከሃሊነት የሚያምኑ ነበሩ። አርሶ አደሩ ለሁላቸውም ያው ገባር ነው። የሚጎነበስላቸው፣ የሚነብርላቸው፣ የሚያገለግላቸው፣ የሚሞትላቸውም ሁሉም ኃይለ ሥላሴም ጭምር በአርሶ አደሩና ምርቱን ለመሬት ከበርቴው ጭኖ በሚያመጣባቸው የቤት እንስሳት መካከል የጎላ ልዩነት አይታያቸውም ነበር ብሎ መናገር ማጋነን አይሆንም። የግብረ ሰቆቃው መፈጸም ላለፉት ነገሥታት እንግዳ አልነበረም። አጼ ኃይለ ሥላሴ ግን በስልጣኔ በተራመዱት በአሜሪካና በእስራኤል መንግሥታት እርዳታና መምህርነት ሊያራቅቁት በቅተዋል። ከላይ ከተጠቀሱት አገሮች ጠበብት እንዲመጡ ተደረገ። ኢትዮጵያውያንም ወደ ቴል አቪቭ እና ዋሽንግተን ወደሚገኘው ኢንተርናሽናል ፖሊስ አካዳሚ ተልከው ጎልዳፋ የነበሩት ስልቶች ርቀትና ጥበት አግኝተው አረመኔያዊነታቸው የላቀ ሆነ። እንዲህ አይነቱን ጥበብ የቀመሱት ተማሪዎች ያሁኑን የኮሎኔል መንግስቱን ወታደራዊ መንግስት ማገልገላቸውን የቀጠሉ ሲሆን በዚህኛው ዙር ደግሞ ሶቪየት ኩባ ምስራቅ ጀርመን ላበረከቱት ትምህርት ምስጋና ይግባቸውና በጥበብ ላይ ጥበብ እንዳከሉ መጠቀስ ያለበት ነው። የጭጣቶችን በፒንሳ ቦጭቆ መጣል አሽዋ ወይም ውሃ የተሞላ ጠርሙስ ከብልት ላይ በማንጠልጠል ከተቀመጭ እንደሆነ ማድረግ እጅግር ሽባ ማድረግ ውስጥ እግርን መግረፍ ቁሻሻው ሐውስት መስፈቅ ከባድ እግረ ሞቅ እግር ላይ አስገብቶ ከጨለመ ምድር ቤት ውስጥ ማሰር ማስራ የብረት ሰንሰለት እንደልጓም ካፍ ውስጥ አስገብቶ ጥርሶችን ለመስመር ወደ ኋላ መሳብ መድፈር ወዘተ ወዘተ የኃይለ ሥላሴ እስረኞችና ተቃዋሚዎች ይደርስባቸው የነበረ ነው። አንዱ የስቃይ ጉረን ነው የሆነው ከአፍሪካ አንድነት ድርጅት ጽፈት ቤት ቢጠሩ በሚሰማ ርቀት ላይ ያለው ማዕከላዊ ወህኒ ቤት ዓለም በቃኝ ይባል ነበር። አንድ የማይካድ ነገር አፄ ኃይለ ሥላሴ ሽብርን የተጠቀሙበት በነሲብ አልነበረም። ሆኖም መጠቀሙን ተጠቅመዋል። ኤርትራ ውስጥ የተማረኩ ሽምቅ ተዋጊዎች ግብረ ሰቆቃው ከተፈጸመባቸው በኋላ ይገደሉ ነበር። ባሌ ውስጥ ወላጆቻቸውን አስፈራርቶ ለማንበርከክ ሲባል የሕፃናት ጆሮ ተቆርጧል። ምናልባት በግርግር ውስጥ የተፈጸመ የወታደሮች አድራጎት ነው ሊባል ቢችልም አድራጎቱ እንደ ወንጀል ስላልተወሰደ በዚህ ለፍርድ የቀረበም የተቀጣም አልነበረም። በኢትዮጵያውያን ዘንድ አፄ ኃይለ ሥላሴ ከፍርሃት የተነሳ የሚፈሩ የሚከበሩ ስልጣናቸው የማይጠየቅ ንጉስ ነበሩ። የግርማዊነታቸው ሮልስ ሮይስ መኪና አውራ ጎዳናው ላይ ብቅ ባለ ጊዜ ባለበት ቆመህ መኪናው ሲያልፍ ዝቅ ብለህ እጅ መንሳት አለብህ። አንዳንድ የውጭ አገር ሰዎች ይህንን አድራጎት ንጉሰ ነገስቱን ከማፍቀር እንደመነጨ አድርገው ያዩታል። እንዲህ አይነት መደምደሚያ ለመድረስ ሲቸኩሉ የማያዩት ግን ንጉሳዊውን መኪና ከኋላው የሚያጅቡትን የታጠቁ ወታደሮች ነው። ቁሞ እጅ የማይነሳ በክብረ ነክ ተወንጅሎ ይቀጣል። ይህንንም ሕፃናቱም ያውቁታል። ከዚህ የባሰ ደግሞ ንጉሰ ነገስቱ በአምልኮ ባዕድ የተለከፉ ናቸው። ሰውነቱ ላይ ጭረት የሌለበት ልጅ ቆሪት ለተባለው ቢሾፍቱ ሐይቅ ውስጥ ለመሸገው ሰይጣን መስዋዕት ያቀርባሉ ብሎ ሕዝብ ያምናል። የተማሩ የሩቅ ሰዎች ይህ ሁሉ ኋላቀር ሕዝብ በምናቡ የሚያውጠነጥነው ፍሬከርሲኪ ነው ሊሉ ይችሉ ይሆናል። ምናልባት ግን ስለ ኢዲ አሚንና ቦካሳ የሰሙ ከእንዲህ አይነት አስተያየት ይቆጠቡ ይሆናል። ኢትዮጵያውያን ግን ንግሥት ዘውዲቱ ዕድሜያቸው እንዲረዝም በሰው ደም ይታጠቡ እንደነበር ያውቃሉ። አንዳንድ የአካባቢ ፍንጮችም ንጉሠ ነገሥቱም ከእንዲህ አይነቱ ተግባር ያራቁ እንደነበሩ ያመለክታሉ። እዚህ ላይ ዋናው ነጥብ ሕዝቡ ይህ እንደሚፈጸም በርግጥ አምኖ ብዙ ወላጆች ልጆቻቸውን ለቆሪጥ ለሚቀርበው መስዋዕት ተገቢ ሆነው እንዳይገኙ ጆሮአቸውን መብሳታቸው ነው። የኢትዮጵያ ሕዝብ የሌኒን የታወቀውን የመንግሥት ርኳሜ ባያውቀውም መንግስት ማለት ኃይል መሆኑን አሳምሮ ያውቀዋል። ለአብዛኛው ሕዝብ የመንግስት ባይተዋር የሆነና ኃይሉን ባስፈለገው ጊዜ የሚጠቀም ሕዝብ በጣም ርቆ የሚገኝ አካል ነው። ገዢው ማን ነው? ጠመንጃ የያዘ ነገስታቱ አንድ ጊዜ ቁንጮ ላይ ከደረሱ በኋላ ለራሳቸው ግብ የተስማማ ይሆን ዘንድ ታሪክን ይጠመዝዛሉ። በአፈ ታሪክ ከሚታወቁት ከንግሥተ ሳባና ከንጉሥ ሰሎሞን ጋር በማያያዝ አዲስ የትውልድ ሐረግ ይመዛሉ። ስልጣን ላይ ለመውጣት በኃይል እዚያው ላይ ለመቆየት ደግሞ ይበልጥ ያመጻ ሥራ መፈጸምን ነው የኢትዮጵያ ነገሥታት የታሪክ ገጽታ የሚያሳየው። በዚህ ሁሉ መሃል ግን የኢትዮጵያ ሕዝብ በአንድ ታላቅ የጦርነት ፊልም ውስጥ ዝቅተኛ ሚና እየተጫወተ እንደሚንጋጋውና ሲጨፈለቅ በጦር ሲወጋ እጅ እግሩ ሲቆራረጥ ሲተኮስበት ሲሞት እንደሚታየው ማንነቱ ሳይታወቅለት ሳይታዘንለት ሳይለቀስለት ወድቆ እንደሚቀረው አልባሌ ተዋናይ ነው። ከልደት እስከ ሞት የፍዳ قوات ያለው ሁኔታ ያዘውን ፍራት ተብቆ መከተሉ በእግዚአብሔር ፈቃድና ተዛዝ የተቀደሰ እንደሆነና በወዲያኛው ዓለም እንደሚካሳምኖ እስከዚያው በእድል ማማረር ብፁዓን ትሁታነ ልብ ሌላም ሌላ ኢትዮጵያውያን በአጠቃላይ ሲወሰዱ በጠመንጃ ያመልካሉ በማለት ፈርጠም ብለው የሚያቀርቡት ይህንን የኢትዮጵያውያን ታሪክና ሁኔታ የሚያንጸባርቀውን ጎልቶ የሚታይ ገጽታ ይረሳሉ። ስለሌሎች ህዝቦችም እንዲሁ መናገር ይቻላል። ለምሳሌ የጠመንጃ ፍቅር ያላቸውን የኤንአርኤ ጠንካራ አባላት የሆኑትን አሜሪካኖች ለምሳሌ መውሰድ እንችላለን። ግን ይህ ነጥቡን በአጠቃላይ መሳት ይሆናል። ኢትዮጵያዊው እንደ ግለሰብ አመስ ያገበረው አይደለም፣ ግን አመስ የበከለው አየር በሚያጉድበት ያንድ ሰው የክብሩ መግለጫ ኃይ ጉልበት በሆነበት ህብረተሰብ ውስጥ ነው የሚኖረው። በዚህ ሁኔታ ጠመንጃ ካህሊነትን፣ ወንድነትን፣ ትዕብናን፣ ዋጋ ግምትን ያሳያል። የራስ መከላከያም ነው። አንድ የቃታ ብረት የሌለው ወይንም መቀማት ያልቻለ ሰው ከእባብ ወይም ከተናካሽ ውሻ ለመከላከል በሚል ሰበብ በትር ይዛል። ውስጣዊ ምክንያቱ ግን ሌሎች ለጥቃት የሚያስቡትን መሳሪያ አልባ ሰዎች ለማስፈራሪያ ወይም ለመቋቋሚያ ነው። ብረት ያልታጠቀ ሰው የማንም መጫወቻ ነው፣ ወይም በልሳነ ትምክህት ሽፍታ ወይም ቀማኛ ለመሆን እንኳ የማይቻለው ሴት ተብሎ ይጠራል። የታጠቀ ሰው እምቢኝ ወይም እጅ ለመስጠት ምርጫ አለው። ምርጫው ጠባብ ቢሆንም የጠመንጃው መኖር የሚሰጠው ልዕልና ልዩነት ያመጣል። በኢትዮጵያውያን ወግ ሽፍታ ከፍተኛ ቦታ አለው። ብዙውን ጊዜ ሽፍታ በባለስልጣኖች ላይ ያመጸ የአካባቢው አርሶ አደር ነው። ሽፍቶች በይፋም ባይሆን ይደነቃሉ፣ ይወራላቸውማል። ብዙዎቹ እንደ ሮቢን ሁድ ከሀብታም እየነጠቁ ለድሃ የሚሰጡ ሳይሆን ድሃውን የሚቀሙ አርሶ አደር ወገናቸውን የሚያሸብሩ ናቸው። ሆኖም በቦታው ካሉ ባለስልጣኖች አኳያ ሲታዩ አመጻቸው ተራው ሰው ቢመኝ የማያገኘውን ለቅ ብሎ የሚታይ ክህሎትን ያቀዳጃቸዋል። ለሌሎች ቤዛ በመሆን ራሳቸውን መስዋዕት አድርገው ያቀረቡ በኢትዮጵያ ታሪክ ውስጥ ጥቂቶች ናቸው። ስለዚህም ነው 1950ዎቹ እና የ60ዎቹ ዓመተ ምህረት አብዮታውያን እንግዳ ነገር ሆነው የታዩት። አርሶ አደሩ እኒህ ሰዎች ዓላማቸው ምንድነው? ምንስ ጥቅም ያገኙበታል? እያለ መልስ ለማግኘት ሲያውጠነጥን ረጅም ጊዜ የፈጀበት። ባጭሩም በፊውዳላዊት ኢትዮጵያ ነፍሰ ገዳይ ነገስታት፣ አረመኔ የመሬት ከበርቴዎች፣ ስግብግብ ገዢዎችና ተራ ሽፍቶች ጀግኖች ይባሉ ነበር። ምናልባትም እዚህ ላይ መጥቀስ የሚገባን አንድ ነገር ይህ ባህል ወደ ጥቂቶቹ ዘመናዊያን የሽምቅ ተዋጊ ድርጅቶች ወግ ውስጥ ዘልቆ ገብቶ ነው ለክላሽንኮቭ ጠመንጃዎቻቸው ጥዑም ቃና ያላቸው። የፍቅር ዘፈን እንደሚዘፈንላቸው ነው። ለነገሩ ግን ለጠመንጃው ያላቸው ፍቅር የፖለቲካ ስልጣን ካፈሙዝ ይሰርጻል ከሚባለው ከማኦ ብሂል እንደመጣም የሚናገሩ አሉ። ይህ ግን ሁሉንም የሚያጠቃልል አይደለም። ከነዚህ ድርጅቶች በአንዳንዶቹ ላይ የሚንጸባረቀው የወታደራዊነት ዝንባሌ ከአርሶ አደሩ ጋር ያላቸው የፊውዳል ግንኙነት፣ ማን አህሎኝነታቸውና በኃይል ላይ ያላቸው ጭፍን እምነት ሲታይ ሁኔታዎቹ የተለወጡ ይመስሉ እንጂ በተጨባጭ ግን እንደቀድሞው በነበሩበት እንዳሉ ያመለክታል። ያ ያለፈ የገለማ ባህል፣ የፊውዳሎች ወግና አሰራር እኒሁ ፊውዳሊዝምን ለማውደም ቁርጠኝነታቸውን በመሐላና በመገዘት የሚገልጹት ጫንቃ ላይ ክብደቱን እንደጣለባቸው ያለ ይመስላል። ኃይለ ሥላሴ ሞተዋል፣ ግን ደግሞ ኃይለ ሥላሴ አሁንም ሕያው ናቸው ማለት ይቻላል። አንዳንድ ኢትዮጵያውያን እንደሚሉት ኢትዮጵያዊን ተራማጅ ጫር ጫር ቢያደርጉት ከቆዳው ስር ለመሬት ከበርቴነት ያቆበቆበ አካል ብቅ ይላል። ይህን ሁሉ ስንል በምንም አይነት መንገድ የደርግን አሰቃቂ ወንጀል ለአንባቢው አይን አቅልዶ ለማቅረብ አይደለም። እንዲያውም በተቃራኒው ደርግ ሲወርድ ሲዋረድ የመጣውን ያመጻና የፈላጭ ቆራጭነት ስርዓት ከፍጻሜ ለማድረስ የተነሳውን ህዝባዊ አብዮት በማጨናገፉ እንደ አረመኔያዊና ኢሰብአዊ ኃይል ጎልቶ የሚታይ ነው። የ1966 ዓመተ ምህረት የካቲቱ አብዮት በአመጻ አገዛዝ ላይ የታበየና ለህግና ስርዓት፣ ለዲሞክራሲ፣ ለሰላም ከሁሉም በላይ ደግሞ የሰው ሰውነቱ ትክክለኛውን ትርጉምና ተገቢውን ቦታ እንዲያገኝ ሰፊው ህዝብ የነበረውን ግልጽ የሆነ ምኞት ያስተጋባ ነው። ህዝቡ ለመብቱ ጮኸ። ማንኛውም ኢትዮጵያዊ ከየትኛውም ማህበራዊ እርከን ይምጣ ተገቢውን ክብር ማግኘት አለበት ሲል ጠየቀ። መንግስታዊ ያመጻና ከሁሉም በላይ የሐሳብ ልዩነትን ማፈንን አወገዘ። በሌላ አነጋገር የካቲቱ አብዮት የጠመንጃን የበላይነት ሽብርንና አመጻን ሲቃወም፣ የያዘው ደርግ ግን ይህን ተጻሮ ቆመ። ይዘቱን ሳይቀይር የቅርጽ ለውጥ ብቻ አድርጎ በጥንቱ ያገዛዝ ስልት መቀጠሉን መረጠ። አብዮቱ ተጨናገፈ፣ ሽብር ነገሰ። ብዙ ነገር ተለዋወጠ፣ ማንኛውም ነገር ሆነ። በህዝብና በመንግስት መካከል የነበረው ግንኙነት ግን ቀድሞ ከተስተናበረበት ሁኔታ ምንም ያህል አልተቀየረም። በየካቲት አብዮት መጀመሪያ አካባቢ ለአያሌ ዓመታት እኒያ የጠፉ ሰዎች ማለትም በጨለማ ቤትና ሽታቸው በማያስጠጋ እስር ቤቶች ውስጥ ተቆልፎባቸው የነበሩ ተጋዦች ከምግብ ማነስ አጥንታቸው ገጦ የፀሐይ ብርሃን ከማጣት ቆዳቸው ወይቦ በከፊል የታወሩ እስከናካቴውም የታወሩ ሰውነታቸው የበደነ ወይም ሽባ ሆነው ባለ አእምሮዎችና አእምሮ የነሳቸው ሁሉ ሆነው ህብረተሰቡ ፊት እነሆኝ ብለው ጉች አሉ። የፊውዳሉ አገዛዝ ወንጀል በህዝብ ፊት ገሃድ ሆኖ ቀረበ። ህዝቡም ይህ ግፈኛ መንግስት ይውረድ የሚል ጩኸት አሰማ። አብዮቱ እየተቀጣጠለ በመሄድ የዚያ ኢሰብአዊ ስርዓት ቡታ ነጋሪ ሆነ። ይህንን ያንን እናሻሽላለን እየተባለ ይገባ የነበር ቃል ኪዳን ሁሉ የህዝቡን ቁጣ ሊያቀዘቅዝም ሆነ ንጉሳዊ አገዛዝን ከድቀቱ ሊያድነው አልተቻለውም። በዚህ ጊዜ ነበር ደርግ ጣልቃ የገባው። ወታደራዊ መኮንኖችን የመረጣቸው የለም። ማንም በህዝቡ ላይ እንዲሰለጥኑ ቃል የሰጣቸው የለም። ስልጣንን በኃይል የራሳቸው በማድረግ በዚያው በጥንቱ አገዛዝ ስልት ቀጠሉ። ህዝቡ ትግሉን እንዲያቆም በማዘዝ ነገስታት ይገዛሉ፣ ህዝብም ይታዘዛል ብለው በማስተጋር እኛ የቀድሞ ነገስታት ይሉት የነበረውን አስተጋቡ። በርግጥም ህዝብ በትምህርት ላቅ ባለ ህብረተሰብ ውስጥ በሰባዊ ፍጡር ትርጓሜ ላይ ትንታኔ አቅርቦ ሊቅነቱን ሊያስመሰክር ለሚፈልግ ጸሐፊ በሚያረጋው ደረጃ ቁልጭ አርጎ አበጃጅቶ ጥያቄውን አቅርብ እንጂ ለዴሞክራሲ፣ ለሰባዊ መብት መከበር፣ ለእኩልነት እመቃ እንዲቆም፣ የሽብርና የመጻ አውታሪት እንዲፈርሱ ለህዝባዊ ስልጣን ጩኸቱን አሰምቷል። የህዝባዊ ስልጣን ዋነኛ ጥያቄ የጊዜያዊ መንግስት ህዝባዊ ጥያቄ ውስጥ የተካተተ ነበር። ደርግ ይህንን ሁሉ ተቃውሞ ባሻፈረኝ ባይነት ቆመ። በኃይሉ ስልጣን ወለድ፣ እዚያው ስልጣን ላይ ለመቆየትም ደግሞ ኃይል መጠቀም ነበረበት። ተቃውሞውን ላሰማ አብነቱ እመቃና ሽብር ነው አለ። ለዚህም ነው የቀይ ሽብሩን አሰቃቂነት ለመረዳት የካቲቱን አብዮት በነባራዊ መልኩ መመርመር የሚያስፈልገው። በአብዮቱ ውስጥ ህይወትን፣ ኑሮን በሚመረከት ሁለት የተለያዩ አመለካከቶች ተጋጩ። ስለቀድሞውና ስለወደፊቱ ሁለት የተለያዩ ትንታኔዎች ተላተሙ። አንደኛው የህዝቡና የተራማጅ ምሁራን የሆነው የቀድሞውን አመጻ በኃይል የመጠቀምን ባህል በማውገዝ ይህንን ስርዓት ለማፍረስና ተራው ሰው የሚከበርበት የወደፊት እድሉ የሚሰምርበት ስርዓትን ለመፍጠር ሲሆን፣ ሁለተኛው የደርግና የደጋፊዎቹ የሆነው ደግሞ የቀድሞውን ባመጻ የቀለመ ገጽታ ተቀብሎ በዚሁም ተመስርቶ ይበጀኛል ያለውን ስርዓት ለመቀየስ ነበር። ህዝቡ ሰላምንና መሰረታዊ ለውጥን የፈለገ ቢሆንም ያን ለማግኘት መታገል ነበረበት። ደርግም ስልጣን ለመጨበጥ የህዝባዊ ትግሉንም ፍሬ ለመቀማት ኃይልን መጠቀም ነበረበት። ከራስም ጠባይ ስንነሳ ያላግባብ ያገኘውን ይዞ ለመቆየት በኃይል ላይ ከመተማመን ሌላ ምርጫም አልነበረውም። ከዚህም ስንደረደር ቀዩ ሽብር የጊዜ ጉዳይ እንጂ የግድ ቀንን ቆጥሮ መወለድ የነበረበት ነበር። ግን ይህን ማለት የሽብሩን አረመኔያዊነት ቅንጣት ታክልም የሚቀንሰው አይደለም። አመጽ ለኢትዮጵያ ህብረተሰብ እንግዳ ነገር አልነበረም። ለምዶበታል ማለት በጊዜው የነበረው መንግስት በኢትዮጵያውያን ላይ የፈጸመውን ጭፍጨፋ ትክክለኛ ወይም ተገቢ አያደርገውም። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።